ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 6 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። መደመር በሚል ትርጉም አልባ ቅስቀሳ ተጀምሮ ህዝብን በማፈናቀል በማሳደድና በመግደል ቀጥሎ የሁሉ አልበቃ ብሎ ዳግም በሃይማኖት ጉዳዮች ገብቶ መፈትፈት ተጀምሯል። ትግሉ በወያኔ ሀሪጎች እንደተነጠቀ ያልተረዳ ያላወቀ ካለ የዘረኞቹ ተባባሪ የሆነ ብቻ ነው። ትግሉ ዘረኞቹንና ኢህአዴግን በመቀነስ በድል ይጠናቀቃል። ሁሉም የፖለቲካ እስረኞች አሁኑኑ ይፈቱ። ለሽግግር መንግስት የሚደረገው ትግል ይቀጥላል። የህዝብ መብት ቅነሳ፣ የሀገር ሉዓላዊነት ውድመት ሽፋን ስሙ መደመር በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሀተታ እናስቀድማለን።
በመስከተልም የቀድመ የካቲት የኢትዮጵያ አርበኞች የተጋድሎ ታሪክን በሚመለከት የቀረበውን ትንታኔ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በምዕራብ ወለጋ ያለው የጸጥታ ሁኔታ እየተባባሰ መሄዱን ከተለያዩ ምንጮች ከተገኘው ዜና ማወቅ ተችሏል። እሁድ መስከረም 4 ቀን በምዕራብ ወለጋ የጉሎሶ ከተማ ካንቲባ አበበ ተካልኝ የሲቪል ልብስ በለበሱ ታጣቂዎች የተገደለ መሆኑን የዞኑ የጸጥታ ኃላፊዎች ገልጸዋል። ቀደም ብሎ መስከረም 3 ቀን ቅዳሜ በቄለም ወለጋ ዞን ጊዳሜ ከተማ ውስጥ ሁለት ሰዎች በታጣቂዎች መገደላቸውን የዜና ምንጮች ከአካባቢው ያገኙትን የአይን እማኞች ዘገባ ዋቢ በማድረግ ተናግረዋል። ከሞቱት ሰዎች መካከል አንደኛው የከተማዋ ነዋሪ ሲሆኑ ሌላኛው ከጊዳሜ ከተማ ገጠርም አካባቢ የመጡ ናቸው ተብሏል። ሁለቱም ሰዎች የሞቱት ቅዳሜ ማታ በታጣቂዎችና በአካባቢው የጸጥታ ኃይሎች መካከል በተደረገ የተኩስ ልውውጥ ወቅት ሲሆን የተገደሉት ከየትኛው ወገን በተተኮሰው ጥይት እንደሆነ አልታወቀም። በአካባቢው በተከሰተው የጸጥታ መደፍረስ ምክንያት የከተማዋ ነጋዴዎች ወደ ሌሎች ቦታዎች እየሸሹ መሆናቸውና አርሶ አደሮች ደግሞ ከገጠር ወደ ከተማ እየገቡ ናቸው ተብሏል። ለሁለት ቀናት በግብጽ ዋና ከተማ ሲካሄድ የነበረው የሶስትዮሽ ስብሰባ ያለምንም ስምምነት የተበተነ መሆኑን ግብጽ አስታውቃለች። ስብሰባው በአሰራርና በስነ ስርዓት ጉዳዮች ላይ ያተኮረ ውይይት ከመካሄዱ በስተቀር በዋናው ጉዳይ ላይ ውይይት ሳይካሄድ የቆየ መሆኑን ከቦታው ከተገኙ ዜናዎች መረዳት ተችሏል። ሮይተር ባወጣው ዘገባ የግብጽና የኢህአዴግ ባለስልጣኖች በግድቡ አሞላል ላይ ስምምነት ላይ አለመድረሳቸውን ከሳምንት በፊት ግብጽ ለተወሰኑ የዲፕሎማቲክ ማህበረሰብ ካስተላለፈችው ደብዳቤ ማወቅ እንደቻለ ዘግቧል። የተሰራጨው ደብዳቤ ግብጽ የአባይ ግድብ በውሃ በሙላት ስላለበት ጊዜ ባለፈው ዓመት ሐምሌ 24 እና 25 ያላትን ሐሳብ ማስተላለፏና ሶስቱ ወገኖች አስቸኳይ ስብሰባ እንዲያደርጉ ጥሪ ማስተላለፏን ይገልጻል። ደብዳቤው በመቀጠልም የኢህአዴግ ባለስልጣኖች ነሐሴ 6 ቀን በሰጡት መልስ የግብጽን ሐሳብ ሙሉ በሙሉ ውድቅ በማድረግ በስብሰባው ላይ እንደማይገኙ ገልጸው በራሳቸው በኩል ከዓመት በፊት የቀረበው ረቂቅ ሐሳብ ይዘው ሌላ ስብሰባ እንዲደረግ መጥራታቸውን ያመለክታል። ምንም እንኳ ሁለቱም ወገኖች የአባይ ግድብ በሁለት ዓመት ጊዜ ውስጥ እስከ 595 ሜትር እንዲሞላ ቢስማሙም ከዚህ በፊት በ1970ዎቹ እንደነበረው አይነት የድርቅ ጊዜ ከተከሰተ ከውሃ ጉድለት የተነሳ የአስዋን ግድብ ከ165 ሜትር በታች ዝቅ እንዳይል የአባይ ግድብን ለመሙላት የሚወስደው ጊዜ ከሁለት ዓመት በላይ እንዲራዘም ግብጽ የጠየቀች መሆኑንም ደብዳቤው ይገልጻል። በዚህ ሐሳብ መሰረት ስምምነት ላይ ካልተደረሰ የግብጽ ኢኮኖሚ $1.8 billion ኪሳራ ውስጥ የሚገባ መሆኑንና $300 million የሚያወጣ የኤሌክትሪክ ኃይል ልታጣ እንደምትችልም ተጠቁሟል። ግድቡ ለመጀመሪያ ጊዜ ከሞላ በኋላ ግብጽ 40 ቢሊዮን ኪዩቢክ ሜትር ውሃ እንዲለቀቅ ስትጠይቅ በኢህአዴግ ባለስልጣኖች በኩል ግን የመጨረሻ ጣሪያው 35 ቢሊዮን ኪዩቢክ ሜትር እንዲሆን አስቀምጠዋል ተብሏል። ኢንተርናሽናል ክራይሲስ ግሩፕ የተባለ ተቋም በቅርቡ ባወጣው መግለጫ ሶስቱ ሀገሮች በዚህ ጉዳይ ላይ ካልተስማሙ በአካባቢው ከፍተኛ የጸጥታ ችግር ሊከተል እንደሚችል መግለጹ ይታወቃል። ይህ በእንዲህ እንዳለ የአባይ ግድብ ሥራ እንደተስተጓጎለ መሆኑ ይታወቃል። ከየመንና ከሶማሌላንድ እየተነሳ ወደ ኢትዮጵያ የሚገባው የአንበጣ መንጋ በመጠን እየጨመረ የሄደ በመሆኑ አንበጣው ሳይራባ ለማጥፋት ከፍተኛ ዘመቻ እየተካሄደ መሆኑ ተገለጸ። አንበጣው በሶማሌ፣ በአፋር፣ በሰሜን ምስራቅና በደቡባዊ ትግራይ አካባቢዎች በብዛት በመግባት እንቁላል በመጣል ላይ በመሆኑ በእነዚህ ቦታዎች በአውሮፕላን ጸረ ተባይ ኬሚካል በመርጨት አንበጣውን ለማጥፋት ርብርብ እየተደረገ መሆኑን የዜና ምንጮች ዘግበዋል። በሌላ በኩል የበቆሎና የማሽላ ምርቶችን በከፍተኛ ደረጃ የሚያጠፋውን የተምች ትል ይዘው የሚዘዋወሩትን የእሳት ራቶች ለማጥመድ ከፍተኛ ርብርብ እየተደረገ መሆኑም ተገልጿል። የበቆሎና የማሽላ አብቃይ በሆኑ የመላ ኢትዮጵያ አካባቢ አርሶ አደሮች የእሳት ራት ማጥመጃ መሳሪያዎች የተሰራጩ መሆናቸውን የግብርና ሚኒስቴር ባለስልጣኖች ተናግረዋል። የሻቢያ ገዛስ ከ18 ዓመት በፊት የያዛቸውን 17 ፖለቲከኞችና 11 ጋዜጠኞች እንዲለቅ አምነስቲ ኢንተርናሽናል ጥሪ ከማቅረቡም በላይ ለ18 ቀናት የሚቆይ የሚዲያ ዘመቻ መጀመሩን ገልጿል። 28ቱ ፖለቲከኞችና ጋዜጠኞች የታሰሩት ከ18 ዓመታት በፊት በ1994 ዓ.ም ሲሆን ከዚያ ወዲህ ይፋዊ ክስም ሳይመሰረትባቸው የቆዩ መሆናቸውና በሕይወት መኖር አለመኖራቸው የማይታወቅ መሆኑ ተነግሯል። 17ቱ ፖለቲከኞች የታሰሩት የሻቢያው መሪ ምርጫ በማካሄድና ለሕግ የበላይነት በመገዛት ሕገ መንግሥቱን እንዲያከብር የሚጠይቅ ደብዳቤ በአንድ ላይ በመጻፋቸው ሲሆን 11ቱ ጋዜጠኞች ደግሞ ይህንኑ ደብዳቤ ይፋ በማድረጋቸው መሆኑ ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና ለዚሁ ይጠቃልላል።
ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔስ ሀገሬ ማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባኝ በእውነቱ አይ የተወለዱብሽ እምዬ እናት ሀገር ለኔም ሀገሬ ነሽ ኖሪ በነጻነትሽ አይ ክፋት ለማየት በፍጹም አልወድም ልሙት ልሰዋልሽ ሕይወት ካንቺ አይበልጥም ገባ ሕይወት ካንቺ አይበልጥም ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት እኔስ ሀገሬ።
የሕዝብ መብት ቅነሳ፣ የሀገር ሉዓላዊነት ውድመት ሽፋን ስሙ መደመር። መደመር ይሉናል መብት አልባ አድርገው ከሰውነት ቀንሰውና የሀገርን ችግር አባስተው ያለ ወገን ቁም ነገሩን ቁልጭ አድርጎ አቅርቦታል። ሰሞኑን ጥራዝነት ተቆሹም መደመር ያለውን ባዳን የሰጡትን ከንቱና ባዶ መፈክር ሊያስረዳ ሲዳከርና ራሱን ለትዝብት ሲያጋልጥ ተደምጧል። እንደነፈሰበት ገና የተረዳ አይመስልም። በለስ ቀናን ብለውና በእብሪት ተወጥረው በጌታዋ የተማመነች በግ ላቷን ደጅ ታሳድራለች እንደተባለው የአሜሪካና አረቦች ድጋፍ ሁሉን ያቸንፍልናል በሚል ቅዠት በህዝብ ላይ ግፍን እየፈጸሙ ናቸው። ምንም እንኳን ሻጥር በሞላው መንፈስ ተቃውሞን በረጅም ቀጠሮ ሊገቱ ቢሞክሩም በጎንደር ደሴ ወዘተ እንደታየው ለሃይማኖቱ የቆመው ዜጋ ቁጣውን አሳይቷቸዋል። መደመር የሚለውን ውጥንቅጥ በራርዘው ሊሸጡ ሲነሱ ብዙውን ከአራጁ ያደረ በግ አድርገውና አጃጅለውት ነበር። የምን መደመር? ከማን መደመር? ለምንስ መደመር ያለውን ድርጅትም ስንቶቹ አብጠልጥለውታል። የሽግግርን መፈክር አነገብን ያሉትማ ወዲያውኑ ግልብጥ ብለው የሽሞቹ ምንጣፍ እንደሆኑ መታዘብ ችለናል። የትግላችንን ውል አትርሱ፣ መፈክሮችን አትዘንጉ፣ የፖለቲካ እስረኞች አለመፈታታቸውን ቸል አትበሉት፣ የሀገር አንድነት ለጽንፈኞች እየተጋለጠ ነው፣ ሽሞቹና ጭፍሮቻቸው ዘረኞች ናቸው ወዘተ በሚል ማስጠንቀቂያ ደወል ብናሰማም የዘረኞቹ መንጋ በህዝብ ማደናገር ተክኖ አድማጮችና ደጋፊዎችን ለማግኘት ችሏል። ህዝባዊ አመጻችን ሊደናቀፍና የትግል አንድነታችንም በጽንፈኛ ገንጣይ በደም የቀላ ዘመቻ ሊከስመም ችሏል። ቢያንስ ለተወሰነ ጊዜ እስካሁን። ዛሬም ግን ሹሞቹ እጅግ ያለ ልፈፋቸውን በመከተልና ከህዝብ ፍጅት ግን ለመቆጠብ ባለመቻል በብሔር በሃይማኖት ህዝብን አናክሰውና ዳክመው የተጣላ አገዛዛቸውን ምርጫ በሚል ሸፋፍ ነው ሊጨኑብን እንዳቀዱም ናቸው። ዛሬም በሹሞቹ ላይ እምነት የጣሉ ዜጎች የኢትዮጵያ ለመሆናቸው ብንጠራጠር ስህተት አይሆንም። ሆዳም አገር የለውም ይሉ የለ። ባጭሩ የተደመረ የለም፣ የተቀነሰ ግን ሞልቶ በመፍሰስ ላይ ነው። ነገ ከዛሬ እንደሚከፋ ብዙም አያጠራጥርም፣ በቆራጥ ትግል ካላስቆምናቸውና ካላስወገድናቸው በስተቀር። ምዕመናን ለሃይማኖታቸው መከበር ሊሰለፉ ሲጥሩ በአዲስ አበባ በተለይ የሃይማኖት መሪዎች ነን በሚሉ የተሞከረው ሻጥር ከፊታችን ያለውን ጋሬጣ ጠቋሚ ነው። ዛሬም ባንዳዎች፣ ሐሳዊ መሲሆች፣ ፈሪሳውያን፣ ጽንፈኞችና ዘረኞች ገና ከሀገር እንዳልተወገዱ ገላጭ ነው። አይን ህሊና ያለው ይገንዘብ። መንግስትና ሃይማኖት ለየቅል ነው ያልነው ወደ 50 ዓመትን ሊያስቆጥር ነው። በቅድሚያ ግን የኢትዮጵያ ህዝብ መንግስት የለውምና በዳዩን አገዛዝ መንግስት ብለው የሚጠሩ ወደውም ሆነ ሳያውቁ ሽፋን ሰጪ ናቸው። ህዝብን የበደለው፣ ቤተክርስቲያንን የሚያስቃጥለው፣ ህዝብን የሚከፋፍለውና የሚያፈናቅለው በስልጣን ላይ ያለው ዘረኛ የወሮበለች ቡድን መሆኑ እየታወቀ ይህንኑ አረመኔ አገዛዝ ዞር ብሎ መንግስት የሚል ስያሜ ሰጥቶ አድህነን ከማቱ ብሎ መለመንና መማጸን በሰፊው ያስገምታል። የወያኔን ዘረኛ አገዛዝ የኢትዮጵያ መንግስት ሲሉ የተደመጡት ሁሉ ዛሬ ለውልዱ ለሹሞቹ አገዛዝ በጫማ ሳሚነት ተፈርጀው እንዳሉም አለመርሳት ተገቢ ነው። መንግስት የመጣው የመጣላቸው ለዘረኞችና ጠባብ ብሔረተኞች፣ ለወንጀለኞችና ነፍሰ ገዳዮች፣ ለነ በደኑና አርባ ጉጉ ጨፍጫፊዎች፣ ለማፈሪያ ገለባ ገርባዎች፣ ለኦነግ ገንጣዮችና መሰሎቻቸው ነው። ህዝብ ግን ገና መንግስቱን አላገኘም። በፍትህ እየተስተዳደረ ሳይሆን በጉልበት እየተገዛ ነው። ስለዚህም የሌለን መንግስት መጥራትና ለወንበዴዎች ዕውቅና መስጠትን ብንተው የተሻለ ይሆናል። ባለምንጫዎቹ ኦህዴድ ነበሩ ናቸው። ልክ እንደ ሹሞቹ አይሸፋፈን ይላል የአገር ማሳሰቢያ። ደንቃራው ቢበዛም ቀቢጸ ተስፋን ጋባሽ ሁኔታ ቢፈጥርብንም የህዝብ የጋራ ትግል እንደገና ፈርጠም ብሎ መታየቱ የብሩህ ቀን ተስፋን የሚያሳይ ነው። የባንዳና ከሃዲን መክሰም የሚጠቁም የዘረኞችን የውድቀት ደወል የሚያቃጭል ነው። በመሆኑም ዛሬ ተፈላጊው ህዝብን በየዘርፉ አደራጅቶ ተቃውሞን፣ አድማንና አመጽን ማበራከት ነው። ፍቅርና ሰላም የሚሰብኩን በወገን አስከሬን ላይ ቆመው መሆኑን ማየት መረዳት አለብን። ተኩላ ለበግ፣ ጅብ ለአህያ፣ ነብር ለፍየል ሰላምና ፍቅር ቢሰብኩ አማኝ ሊኖራቸው አይችልም፣ አይገባምም። ሰይጣንን በጸሎት ወያኔ ኢህአዴግን በትግል በአመጽ የሚለው መፈክር ጊዜው የመጣ ነው፣ ወቅታዊ ነው።
بلچ درگم سایون سگل سنلم قطاینا یمر مهون አለበት ባለፈው እሁድ ጎንደር ደሴ ታየው የተባበረ የህዝብ ትግል ዘረኝነትንና በሃይማኖት የመከፋፈልን ሙከራ የሚያደባይ ነው። ህዝባው ያመጽፋፋ ጨቋኞችን መለመን መማጸን ያክትም ቅጥረኞችን እናስወግድ ሰራውያኔ ሰሪያዲክ ትግላችን ይፋፋም ኢትዮጵያዊነት ያቸንፋል
አውጭ ቅስማቸው ይሰበ
ወዳም ለሆዱ ቸካላ የወገኖቹን ለጌታው ሲሮጥ ባለል ይተፋ ሁኔታው ሲያመች ትግሉ ሲያበቃ አሽከነተረው እንዳላቂካ ተወረወረ እንዳሮጌ ካይካ እካ 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 ከመላ ሁሉ ለትብያለ ያገሩን ታሪክ ያካለለ ቻርዳዋራይ ስንቶዳ ማለ ያመጣል መንገድ ይወጣል መንገድ አንድ ቢጠና አንድ ቢወደድ አባታ ሶቃሽ ልጃ ይወለድ አገራዋራሽ ልጃ ይወለድ ታሪክ አብጋቢ ልጃ ይወለድ የወገኖቹ ቤት እየተቃጠለ ባፈር በቅጠሎ ለማጥፋት ካልቻለ በእኔ አይደርስም ብሎ አይቶ ዝም ካለ ተረግቶ ይገዛ እፍነሻው ከቻለ ባውድማ በራቸው እንደ ስንዴ ይውቃው ሆዱ ካሸናፈው ለሆድ ደም ካበቃው ቀበር ይጫነበት ይሳብ እንደ በሬ ካልተከማቲ ሞት ለኢትዮጵያ ሀገሬ ለአገሩ ለአገሬ 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 በልበለው 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 በልበለው
የቅድመ የካቲት የኢትዮጵያ አርበኞች እጹብ ድንቅ የተጋድሎ ታሪክ የዚህ ጽሑፍ ማዕከላዊ ተልእኮ በተለያዩ የታሪክ ዘመናት የሀገራችንን ህልውናና የህዝቦቿን አንድነት ለመጠበቅ የተከፈሉ መስዋዕቶችን መዘከር ነው። የወያኔ ግፈኛና ዘረኛ ቡድን ኢትዮጵያንና ህዝቦቿን እስከቻለ ረግጦ ለመግዛት ባልቻለበት ሁኔታም በታስኖ ለመሄድ ካለው ሰፊ ቅድ አንደኛው የአርበኞችን ታሪክ ማርከስ ባልሆኑትና ባልዋሉበት መንጀል ሀውታቸውን ማስነቀል በባዳን ድጋፍ ስልጣን ከያዙበት ዕለት ጀምሮ ተቀዳሚ ተግባሩ አድርጎ የያዘ ጉዳይ ነው። ወያኔ ይህን መሰል እኩይ ተግባር የሚፈጽመው ካለ ምክንያት አይደለም። ወአንነት ወጣቱ ትውልድ ስለሀገሩም ሆነ የህዝብ ታሪክ እንዳያውቅ የኢትዮጵያ ህዝብ በዘርና በጎሳ ተከፋፍሎ ለሱ የግፍ አገዛዝ እንዲመቻችና እርስ በራሱ እንዲጠላላ እንዲናቆር ዘመናት የህዝብ መተሳሰር ባህላዊና ታሪካዊ ግንኙነት እንዲቋረጥ ለማድረግ ጭምር ነው። የወያኔም ህገ መንግስት ተብየው ይህንኑ ለማሟላት የተጻፈ ሰነድ ነው። የወያኔ የትምህርት ስርዓት የኢኮኖሚው ይዘትና የአቅርቦት ስርጭቱ ወዘተ ሁሉ የራሴ ጎሳ በሚላቸውና በራሱ በወያኔ መያዛቸው ይህንኑ እርኩስ አላማውን ለማሟላትና በመጨረሻም አገሪቷን በታትኖ ለመንጎድ ካለው እቅድ ጋር አጥብቆ የተሳሰረ በመሆኑ ነው። ይህንን ሁሉ አካተን በማየት ነው ወያኔን ኢህአዴግ ወይም የኢትዮጵያ መንግስት ብሎ መጥራት ውግዝ መሆን አለበት የምንለው። ኢህአዴግ የሚሉት ነገር በእውን የለም ያሉት ከየቤሩት ወስደው ለወያኔ የገቡ ሆድ አደር ግለሰቦች ናቸው። ባይኖሩም ወያኔ ከራሱ ብሔር ሰው በመተካት አሊያም ከኤርትራ በማስመጣት የኦሮሞ፣ የአማራ፣ የሶማሌ ወዘተ የስም ቅጽል እየለጠፈ ኢህአዴግ ማለቱን አይተውም። ወያኔ ጠባብ ዘረኛና ጎጠኛ ጸረ መብትና ጸረ ኢትዮጵያ ኢ ዲሞክራሲያዊና ኢ ሰብአዊ የባል ተልእኮ የተሸከመ ወራዳና አምባገነናዊ ቡድን ነው። ከ23 የመከራና የስቃይ ዘመን ተመክሮ በላይ የወያኔን ማንነት ለኢትዮጵያ ሕዝብ የሚያሳውቅ የለም። ወያኔ በስህተት እንኳን እውነት የማይናገር ተናግሮም የማያውቅ ስለሆነም ወያኔን የለየለት ውሸታምና ቅሌታም ብሎ መጥራት የሐቀኝነት መግለጫ መሆኑ መታወቅ አለበት። ወያኔ ኢሰብአዊና አፋኝ ገዳይ ቡድንም ነው። ሌላ ባህሪ ሊሰጠው አይችልም። ያ በወያኔ በእጽ መረስኩት አደነዘዝኩት በአንድና አምስት በአንድለ ሰባት ቆላልፌ አንበረከኩት ያለው ኢትዮጵያዊ ወጣት ወያኔ በሊቢያ በየመን በደቡብ አፍሪካና በየአረብ ሀገሩ እንዲሁም በባህር ባስጨረሳቸው ወገኖቹ እልቂት ዳግም ህዝብን ለማኖለ ሰልፍ ሲጠራ ወጣቱ ግልብጥ ብሎ በመውጣት ወያኔ ሌባ ነው፣ የችግራችን መሰረት ወያኔ ነው፣ የስደትና የእልቂት ባለቤት ወያኔ ራሱ ነው እያለ አሳፍሮታል። ይህን መሰል የእንቢተኝነት ትግል መበራከትና አገር አቀፋዊ ይዘትም ሊኖረው የሚገባ ነው። ኢህአፓ ወያኔን በጽሑፍም ሆነ በቃል የኢትዮጵያ መንግስት ብሎ የማይጠራው ከተራ ጥላቻ በመነሳት አይደለም። በቀደመው የዓለም ታሪክም ይሁን ዛሬም በማንኛውም አገር መንግስት ሊያሰኝ የሚያስችለውን መሰረታዊ መስፈርት ወያኔ ስለማያሟላ እንጂ። አንድ ሀገር በነገስታት በአምባገነን በናዚስት በፋሺስት በዲሞክራቲክ ፍራአት ወዘተ ስር ይተዳደር መንግስት የሚለው የሁሉም መጠሪያ ስም ሆኖ አገልግሏል። ይህ የሆነው መንግስት የሚለው መጠሪያ የጋራ የሆነ ባህሪና ተግባርም ስላለው ነው። ይህ መንግስት የሚለው መጠሪያ የሚሰጠው ግን የመንግስት ተቀዳሚ ተግባርና ተልእኮ ህዝብን አስተባብሮና ሀገራዊ የጦር ኃይል መስርቶ የአገሩን ዳር ድንበር መጠበቅ ተቀዳሚ ኃላፊነቱ መሆኑን የሚቀበል ከሆነ ብቻ ነው። ጨቋኝም ይሁን ዴሞክራት አምባገነንም ይሁን ፋሺስት መንግስት የሚባለው ይህንን ኃላፊነቱን የሚያከብር ከሆነ ብቻ ነው። ከዛሬ የተካሄዱ ጦርነቶች በአብዛኛው ይህንን ለማሟላት የተካሄዱ ጦርነቶች ናቸው። የበለጠ ኃይልና አቅም የገነባው አገር ከራሱ ድንበር አልፎም ሌሎች ክፍሎችን አልያዘም ማለት ግን አይደለም። የራሱን አገር ቆርጦ ለአጎራባች አገር የሰጠ የራሱ ፈቅዶ ፈርሞ የአገሩን ክፍል ካለምንም ቅድመ ሁኔታ ያስገነጠለና የባህር መውጫ ያሳጣ አርሶ አደሩን እያስለቀቀና እያባረረ ለባዳንና ለኢትዮጵያ የታሪክ ጠላቶች መሬትን የቸረቸረ ወዘተ አረስንቱ በዓለም ታሪክ ካለ ወያኔ አይታወቅም አልተሰማም። የጀርመኑ ሂትለር የሁለተኛውን የዓለም ጦርነት የቆሰቆሰው በአንደኛው የዓለም ጦርነት በጀርመን መሸነፍ የተወሰዱትን ግዛቶች ለማስመለስ ነበር። ሌሎች ተጨማሪ ምክንያቶች አልነበሩም ማለት ግን አይደለም። የጀርመን ናዚስት ፓርቲ መሪ አዶልፍ ሂትለር ለስልጣን የበቃው በጊዜው በነበረው የሶሻሊስት ፓርቲ በአባልነት ኖሮ ስልጣን የተረከበው በዴሞክራቲክ ምርጫ ነው። እንደ ጎጠኛው ወያኔ ካለ ምርጫና የባዕዳን አገሮች ተልእኮም ተሸክሞ አልነበረም። ፋሺስት ጣሊያንም ኢትዮጵያን የወረረችው ከአርባ ዓመት በፊት አድዋ ላይ ድል መመታቷን ለመቀበልና የቅኝ ግዛት ማስፋፋት ህልሟን ለማሟላትም ነበር። ጣሊያን በሞሶሎኒ መሪነት ለአምስት ዓመት ኢትዮጵያን ስትገዛ የኦርቶዶክስ ሃይማኖትንና አማራውን ማዳከምና አጣቦ ማጥፋት የእስልምና እምነት ተከታይ ኢትዮጵያውያንን ከኦርቶዶክስ እምነት ተከታይ ኢትዮጵያውያን መከፋፈልና ማናቆር አገሪቷን በጎጥ በጎሳ መከፋፈል የአርበኞችን ታሪክ ማንቋሸሽና ጥላሸት መቀባት የታሪክ ቅርሶችን መመዝበርና ታሪካዊ ሐውልቶችን መንቀልና ማፈራረስ የተቻሉትን ወደ ሀገሯ ማጓጓዝ ወዘተ እነዚህን ድርጊቶች አካሂዳለች። ወያኔም ስልጣን ከያዘበት ዕለት ጀምሮ ይህንን እያደረገ ነው። ወያኔ ቀደምት ድርሳነ ሚካኤል የፋሺስቱ ጣሊያን ዓላማ ነው ማለት የሚያስችለው ለዚህም ነው። የወያኔን የ1967 ዓመተ ምህረት ማኒፌስቶ ያነበበና ከዚህ ጋር ያገናዘበ ሁሉ የፋሺስት ጣሊያን ተግባር ምኞት ፎቶኮፒ መሆኑን በቀላሉ ሊገነዘበው ይችላል። አሁንም በድጋሚ ግንዛቤ ማግኘት ያለበት ትልቁ ቁም ነገር የመንግስት ትልቁ ተግባር ምን መሆን አለበት የሚለው ነው። በምንም አይነት የፖለቲካ ፍራት ውስጥ ቢኖር የመንግስት ኃላፊነት በሄራዊ ጦር መስርቶ ህዝብን አስተባብሮ በመምራት የሀገርን ዳር ድንበር መጠበቅ ነው። ይህንን ተቀዳሚ ተግባር የማሟላ አፋኝና ዘረኛ ቡድን መንግስት ብሎ መጥላት በራስና በሀገር መሳለቅ ነው። የሩሲያው ጆሴፍ ስታሊን በሁለተኛው የዓለም ጦርነት በጀርመኑ የሂትለር ጦር 3 ወር ሙሉ ሴንት ፒትስበርግ በኋላም ሌኒንግራድ በመባል የሚታወቀው ትልቅ ከተማ ተከቦ የቦምብ ውርጅብኝ እየወረደበት ሳለ ስታሊን ሴንት ፒትስበርግን እየተከላከለ ላለው ጦር ባስተላለፈው ታሪካዊ መልእክት እንዲህ ብሎ ነበር። ጠላት ሀገራችን ውስጥ እስካለ ድረስ ያጠቃናል። ይህን ጥቃት መከላከልም መስዋዕትነት ጠያቂ ነው። ይህን መስዋዕትነት መክፈልም ተገቢና ግዴታችንም ይሆናል። ዋና ተልኳችን ግን ጠላትን ጠራርጎ በማስወጣት የሶቪየት ህብረትን ዳር ድንበር ማስከበር ነው። የሶቪየት ቀዩ ጦርና የሶቪየት አርበኞች ይህንን ሀገራዊ ግዴታ እንወጣዋለን። ለዚህ መሆንም ዝግጅት ላይ ነን። በዚህ ብቻ ማንወሰንም ምንጩ ድረስ ሄደን እናደርቀዋለን ብሏል። ጆሴፍ ስታሊን ይህንን ንግግር ካደረገ ከአምስት ወር ተኩል በኋላ የሁለተኛው የዓለም ጦርነት አቸናፊ የተወሰነበት የስታሊንግራድ ጦርነት ተካሄደ። ያ በትዕቢት ወጥሮ የነበረው የሂትለር ጦር እንደ ቆሎ ረገፈ። ከ400,000 ያላነሰ የጀርመን ወራሪ ጦር ተማረከ። በሁለተኛው ዓለም ጦርነት በአጠቃላይ 22 ሚሊዮን የሶቪየት ህብረት ዜጎች ለሀገራቸው ህልውና መስዋዕት ሆኑ። የሚያስከብር መስዋዕትነት፣ የሚያኮራ ታሪክ። በየዓመቱ ሜይ 10 የሚከበረው የዚህ መስዋዕትነት ያስገኘው ድል ነው። የድል ለሶቪየት ህብረት ዜጎች ብቻ ሳይሆን የሰውን ልጅ አጠቃሎ ከናዚዎችና ከፋሺስቶች የገላገለ ክቡር መስዋዕትነትም ነበር። የሀገራችንን ዳር ድንበር ለማስከበር ከፍተኛውን መስዋዕትነት የከፈሉ ብርቅዬ የአድዋ ጀግኖችና ሰፊው የኢትዮጵያ ህዝብ የተጋድሎ ታሪክ የሶቪየት ህብረት ህዝብ በሁለተኛው የዓለም ጦርነት ካደረገው ተጋድሎ ጋር ቀጥተኛ ተመሳሳይነት ያለው ነው። ለኢትዮጵያ ዳር ድንበር መከበር ከፋሺስት የጣሊያን ጦር ጋር በጎራዴና በካራ ጭምር ተዋድቀው ጠቅላላ ጥቁር አፍሪካን ያኮሩ በቀኝ ግዛት ቀንበር ስር የሚሰቃዩትን ሁሉ የትግል መንፈስ ያነሳሱ በሰሜን አሜሪካ በጭቆናና በባርነት ቀንበር ስር ተቀይደው ለሚኖሩ ጥቁሮች መውጫ መንገድን የጠቆሙ የአድዋ ጦርነት ጀግኖች አርበኞቻችን ናቸው። የኢትዮጵያ ህዝብና የሀገሪቱ አርበኞች በአድዋ ብቻ ሳይሆን በማይጨው፣ በወልወል፣ በውጫሌ አረሱንቱ ስንቱ ለሀገራችን ህልውናና ለዳር ድንበሯ መከበር ከፍተኛውን መስዋዕትነት ከፍለው የሚያኮራና የማያወላዳ የጀግንነት ታሪክ አውርሰውን አልፈዋል። የኢትዮጵያን አርበኞች የብሔር ስብጥር እንኳን ስናይ የህዝባችንን የዘመናት ሁለገብ ትስስርና ለሀገሩ ዳር ድንበር መከበር ቀናዊ መሆኑን ገላጭ ነው። የባዕዳን ተልእኮ ተሸካሚው ጠባብና ዘረኛ የወያኔ ጸረ ኢትዮጵያዊ ቡድን እንዳሻው ሊያደርገው የማይችለው መሆኑንም የሚመሰክር ነው። እስቲ የጥቂቶቹን ጀግኖቻችንን ታሪክ በማውሳት እንጀምር። አንደኛ ደጃዝማች ባልቻ ሰፎ አባ ነፍሶ። ባልቻ ወይም አባ ነፍሶ ገበሬ ቤተሰብ የተወለዱ እንቁ የኢትዮጵያ ጀግና ነበሩ። ባልቻ ከኦሮሞና ጉራጌ ቤተሰብ የተወለዱ ሲሆኑ ለኢትዮጵያ ሉዓላዊነት እስከመጨረሻ ትንፋሻቸው የተዋደቁ ታላቅ የአስተዳደር ሰውና ብርቅዬ አርበኛም ነበሩ። የአጼ ምኒልክ ዘመነ መሳፍንት እንዲያበቃና የአካባቢ አገዛዞች ከስመው ኢትዮጵያን እንደ አንድ አገር ለማዋቀር የኢትዮጵያን አንድነት ለማስገኘት በዘመቱበት ወቅት ባልቻ በልጅነታቸው በጦር መሃል ተጎርተው በመገኘታቸው አጼ ምኒልክ ከጦሩ አውድማ አስወጥተው ሊያሳድጓቸው ወደ አዲስ አበባ እንዳመጧቸው ታሪክ ይዘክራል። ባልቻ ከአስራ ሁለት ዓመት ዕድሜያቸው ጀምረው ያደጉት የኖሩትና ትምህርት የቀሰሙት አዲስ አበባ በሚገኘው በታላቁ የአጼ ምኒልክ ቤተ መንግስት ነው። እዚያው ቤተ መንግስት በነበሩ ጊዜ ከአብሮ አደጎቻቸው ጋር የግዕዝ፣ የቅኔና የአማርኛ ቋንቋ ትምህርታቸውን አጠናቀው ለወታደራዊ ትምህርት ባሳዩት ፍላጎትና ተሰጦ በወቅቱ ይሰጥ በነበረው የፈረስ ግልቢያ፣ የጉግስ ጨዋታ፣ የተኩስና የልዩ ልዩ መሳሪያዎች ልምምድ እንዲወስዱ ተደረጉ። የነዚህን ክፍለ ትምህርት ካጠናቀቁ በኋላም የምኒልክ የጦር አበጋዞች ውስጥ ተመድበው የጦር ስልትና አመራር እንዲገበዩ ተደርገው ከንጉሠ ነገሥቱ የቅርብ የጦር ረዳቶች ጋር ሆነው አገልግሎት መስጠት ጀመሩ። ባልቻ የቤተ መንግሥት ጥበቃ ክፍል ውስጥ ሆነው የጥይትና የልዩ ልዩ መሳሪያዎች ማከማቻና ማሰማሪያ ኃላፊነትን በመቀበል የጠመንጃ፣ የመትረየስ፣ የትናንሽና የትላልቅ የመድፍ አይነቶችን የተኩስ አቅም በማደላደል የጦር ዝግጅት ልምምድም ያከናወኑ እንደነበር መዝገብ አስፍሮታል። በአድዋ ጦር ወቅት ባልቻ አጼ ምኒልክንና እቴጌ ጣይቱን አጅበው ወደ ጦር ቦታ የሄዱትና በቦታው ድንቅ የሚባል የጀግና ሥራ ሰርተው ከንጉሠ ነገሥቱና እቴጌይቱ ጋር በድል አድራጊነት ወደ አዲስ አበባ ከተመለሱት ታላላቅ አርበኞች አንዱ ናቸው። በአድዋ ጦርነት ጀግናው ፊታውራሪ ገበየው ዳጫ ከሌሎች አርበኞች ጋር የጣላልን ጦር ሰፈር አፈራርሰውና ማርከው እዚያው ሲሰው የገበየው መድፍ አስተኳሽ ዋና ሥራ እዚያው እስፍራው ላይ በኃላፊነት እንዲረከቡና እንዲያስተናግዱ የተመረጡ የጦር መሪ ባልቻ ነበሩ። በዚህም የተግባር ስምሪታቸው የጣሊያንን ሰራዊት መድፎች ተራ በተራ ከማውደሙ ሌላ ከፍ ያለ የአመራር ብቃት በማሳየታቸው ሹመት ከማግኘታቸው በተጨማሪ አንድ አወዳሽ ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ብሎ እንደተቀኘላቸው በሰፊው የሚታወሰ የታሪክ ዝክር ነው። ባልቻ ከአድዋ መልስ ለብዙ ጊዜያት አዲስ አበባ ንጉሠ ነገሥቱንና እቴጌይቱን በተለያዩ መስኮች ስለ ኢትዮጵያ አገራቸው እየመከሩ ከቆዩ በኋላ በአገረ ገዥነት መጀመሪያ ሲዳማውን ቀጥሎ ሐረርጌን ተሹመው በሁለቱም ቦታዎች የማይናቅ ተግባሮች ፈጽመዋል። እኚህ ታላቅ ጀግና በእድሜ እጅግ የበለጸጉ አዛውንት ፋሺስት ኢጣሊያ ለሁለተኛ ጊዜ በ1937 ዓመተ ምህረት ኢትዮጵያን ስትወር አገሬን ለፋሺስት አልሰጥም በማለት በእርጅና እድሜያቸው ከወንድሞቻቸውና ከቅርብ ሰዎቻቸው ጋር በመሆን ከሌሎችም የአርበኞች መሪዎች ጋር ውስጥ ለውስጥ በመገናኘትና በመተባበር ከኢጣሊያኖች ጋር በገጠሙት የአርበኝነት ጦርነት እጄን አልሰጥም በማለት 80 ዓመት ዕድሜያቸው ደቡብ አዲስ አበባ ሰበታና ረጢ በሚባለው መንደር አካባቢ በራሳቸው ጥይት ጣሊያን እጅ ሳይወድቁ በታላቅ ክብር ለኢትዮጵያ አገራችን ሕይወታቸውን ያሳለፉ ታላቅ ብርቅና ለዘላለም ሲታወሱ የሚኖሩ ኢትዮጵያዊ ጀግና ናቸው። ሁለተኛ ራሳሉላ አባነጋ በኢትዮጵያ ታሪክ ለዘላለም ሲዘከሩ ሲታወሱ ከሚኖሩት ስመጥር አርበኞች አንደኛው የሰሜኑ የትግራይ ተወላጅ ጀግና አሉላ አባነጋ ናቸው። ራስ አሉላ የአጼ ዮሐንስ የቅርብ የጦር አማካሪና ዋና ረዳት ትውልዳቸው በተንቤን አውራጃ የትግራይ ውስጥ ሲሆን በአገልግሎት ዘመናቸው የኢትዮጵያን አንድነትና ሉዓላዊነት ከሚታደጉና ከታደጉት የኢትዮጵያ ልጆችና ቀደምት አባቶች የግንባር ቀደሙን ስፍራ የሚይዙ ታላቅ አውራ ጀግና ናቸው። አሉላ አባነጋ በስማቸው እጅግ የታወቁና የገነኑት የግብጽና የኦቶማን ጦር አሳደው ከሰሜኑ የኢትዮጵያ ክፍል ከተሳሃጢና ከደጎሌ በማባረር የኢትዮጵያን በመጽዋ በኩል የነበረውን የባህር በር በማስጠበቅና በመጠበቅ በፈጸሙት ታላቅ የጀግንነት ሙያ ነው። አጼ ዮሐንስ መተማ ላይ በታላቅ ጀግንነት ከተሰዉ በኋላ አሉላ አጠቃላዩን የኢትዮጵያን ደህንነት ለመጠበቅ የሚያስችለውን ሁኔታ ለመምከር ወደ አዲስ አበባ ከመኳንንትና ከጦር አበጋዞቻቸው ጋር ተጉዘው ከአጼ ምኒልክ ጋር የቅርብ ግንኙነትና ያልተቋረጠ ስምምነት በመፍጠር ታላቅ ስራዎችን አከናውነዋል። ራስ አሉላ አባነጋ ባደረባቸው ህመም ከአድዋ ጦርነት ጥቂት አመታት በኋላ ከዚህ ዓለም በሞት ተለይተዋል። ፍትሃትና የቀብር ስነ ስርዓታቸው በተወለዱበት በተንቤን መካነ መቃብር በታላቅ ክብር እንዲፈጸም ተደርጓል። እኚህን ስለመሰሉና ሌሎችን በርካታ ለኢትዮጵያ ሀገራቸው የኢትዮጵያ ነጻነትና ሀገራዊ ሉዓላዊነት ለማስጠበቅ ስለረገፉ የትግራይ ጀግኖች ወያኔ የፈጣቸው ስም ባጠቃላይ የአማራ ኩርኩር የሚል ነው። ወያኔ በኢትዮጵያ ታሪክ ላይ በባዳም ተደግፎ የመጣ መጻፍ ነው የሚባለው ለዚህ ነው። ሶስተኛ ፊታውራሪ ሀብተ ጊዮርጊስ ዲነግዴ ወይም አባመላ። ሀብተ ጊዮርጊስ ዲነግዴ በኢትዮጵያ አቆጣጠር በ1843 ዓመተ ምህረት ተወልደው በ1918 ዓመተ ምህረት ባደረባቸው ህመም የሞቱ ታላቅ የኢትዮጵያ የጦር መከላከያና የአስተዳደር ብላት አሟልተው የያዙ ብርቅ የኢትዮጵያ ጀግና ናቸው። ሀብተ ጊዮርጊስ እንደ ባልቻ ምኒልክ መልሰው ኢትዮጵያን ሲያስተባብሩ በጦር አውድማ ተገኝተው ወደ አዲስ አበባ ተወስደው እዚያው በምኒልክ ታላቁ ቤተ መንግስት አምሯቸው በትምህርት የበለጸገና ዕውቀታቸው በአገር በወገን ፍቅር የተቀረጸ ውድ ኢትዮጵያን አፍቃሪ ተቆርቋሪና አልበገር ባይ ዜጋ ናቸው። እኚህ ታላቅና ብልጅግና ተጨቦ ጅባትና መጫ ከኦሮሞ አማራና ጉራጌ ብሔር የተወለዱ እስከ ህይወት ፍጻሜያቸው ለኢትዮጵያ አንድነትና ሉዓላዊነት ደከመኝ ታከተኝ ሳይሉ የሰሩ ኢትዮጵያዊ ጀግና መሆናቸውን በተግባር ያስመሰከሩ ዜጋ ናቸው። በወጣትነት ዘመን እንደ ባልቻ ባነፍሶ ከሌሎች የጦር አበጋዞችና ጭፍሮች ጋር ሆነው ምኒልክና እቴጌ ጣይቱን አጅበው ወደ አድዋ እንደሄዱ ታሪክ ዘግቦታል። ብዙ ጀግኖች ኢትዮጵያውያን በጦሩ ሜዳ በተሰዉበት ወቅት የተሰዉትን ጀግኖች ቦታ እንዲተኩና ጦሩን ለድል እንዲያበቁ ታላቅ ኃላፊነትን ልክ እንደ ባልቻ በአጼ ምኒልክ ኃላፊነት ተጥሎባቸዋል። አጼ ምኒልክም የአብቴንና የአባ መላን የጦር አስተዳደርና በአጠቃላይ የመልካም ሙያ ብቃት በቅርብ በመመልከታቸው እዚያው አድዋ ግንባር ላይ ለሀብተ ጊዮርጊስ የፊት አውራሪነት ማዕረግ ሰጥተው የቅርብ የመከላከያና የጦር ረዳታቸው እንዲሆኑ መርጠዋቸዋል። ሀብተ ጊዮርጊስ በምኒልክ በኢያሱ በዘውዲቱና በተፈሪ መኮንን ዘመነ መንግስት የማይናቅ የፖለቲካና የአስተዳደር ሚና የተጫወቱ ስመጥር ኢትዮጵያዊ ናቸው። አራተኛ ደጃዝማች ዑመር ሰመተር። ደጃዝማች ዑመር ሰመተር በኦጋዴን አውራጃ ሆር ተብሎ በሚታወቀው ሰፊ ስፍራ በሚገኝ ሙደግ በምትባል ልዩ ቀበሌ መጀርቲን በምትሰኝ በአብዛኛው የኢትዮጵያ ሶማሌ ከሚኖሩባት የዘላን ቤተሰብ የተወለዱ ጀግና ኢትዮጵያዊ ናቸው። የአውሮፓ ኃይሎች 1885 ዓመተ ምህረት በበርሊን ጉባኤ አፍሪካን ለመቀራመት ሲሽቀዳደሙ የዑመር ሰመተር ቤተሰቦችና ጎሳዎች አገራቸው ኢትዮጵያ መሆኑን በኃይል በመግለጽ መጀመሪያ ከእንግሊዝ ቀጥሎም ከጣሊያን የቅኝ አገዛዝ ባለስልጣኖች ተላቀው በሚኒሊክ ዘመነ መንግስት በተለይ ከእንግሊዝ ሶማሌላንድ ዋና ከተማው ሃርጌሳ ከሆነው ክፍል በፍጹም የማይላቀቁ መሆናቸውን በመግለጽ በሁለቱም ድንበሮች መካከል ቋሚ የሆነ የድንበር መስመር ዘርግተው የዓለም አቀፍ ሕግ የሚያውቀው ድንበር መለያ ድንጋይ እንዲኖር ያስደረጉ መሆናቸውን ታሪክ የሚያውቀውና ዛሬም ድረስ በመስክርነት የቆመ የድንበር ክልል መስክር ነው። ሙደግ በመትባል ኦጋዴን ውስጥ በመትገኝ ልዩ ቀበሌ የተወለዱት ዑመር ሰመተር በሁለተኛው የኢጣሊያ ፋሺስት ወረራ ወቅት ኢጣሊያ ኢትዮጵያን በወልወል በኩል ስትወር በስመጥሩ አርበኛ ከደጃዝማች አፎቅ ጋር ሆነው የኢጣሊያንን ወራሪ ጦር አምርረው የተከላከሉ ጀግና ናቸው። ደጃዝማች አፎርቅ በደጋሃቡር ጦርነት ሲሰውም ዑመር ሰመተር ከተከታዮቻቸው ጋር በመሆን የጣሊያንን ፋሺስት ጦርና ባንዳዎችን አላስቀምጥ አላስኬድ ብለው ለብዙ ዓመታት በሰርጎ ገብነት በጋሪሶን አርበኞች ጦር ጠላትን ያንገላቱና ብዙም የገደሉና የማረኩ ስመጥር አርበኛ ናቸው። በመጨረሻም በጦርነት መሃል በመቁሰል እንግሊዝ ሀገር ቀዳማዊ ኃይለ ሥላሴ በስደት በሚገኙበት ለሕክምና በምስጢር ተወስደው ሕክምናውን ጨርሰው ሙያቸውን አስመስክረው ጣሊያንን ፈጽሞ ለማባረር ወደ ሀገራቸው ከተመለሱም በኋላ እስከ ዕለተ ድል ድረስ የማይናቅ ሥራ ሰርተዋል። ኢትዮጵያ ነጻነቷን ከተጎናጸፈች በኋላም መጀመሪያ የጅጅጋ አውራጃ ገዢ በመሆን ለጥቆም የቀዳማዊ ኃይለ ሥላሴ የቅርብ አማካሪ በመሆን ሶማሊያን ከኢጣሊያና ከእንግሊዝ ቅኝ አገዛዝ ቀንበር አላቆ እንዴት ከኢትዮጵያ ጋር ማስተሳሰር ይቻል እንደሆነ ደከመኝ ሰለቸኝ ሳይሉ የሰሩ ብርቅዬ ኢትዮጵያዊ ጀግና ናቸው። ዑመር ሰመተር በፋሺስት ጣሊያን ጦርነት ወቅት የገጠማቸው የእግር አካባቢ መመታት ብዙ ጊዜ ጤና ይነሳቸው ስለነበር በሕክምና ሲረዱ ቆይተው በ1960 ዓመተ ምህረት በኢትዮጵያ አቆጣጠር ከዚህ ዓለም በሞት ተለዩ። ደጃዝማች ዑመር ሰመተር ከጎሰኝነትና ዘረኝነት በላይ ኢትዮጵያዊነታቸውን የሚመኩበት መግለጫቸው አድርገው ኖረዋል። ይህንንም ከመሞታቸው በፊት ባደረጉት ኑዛዜ አረጋግጠዋል። ለንጉሱ ስለ ቀብር ስነ ስርዓታቸው ያቀረቡት የጽሑፍ ጥያቄ የሚከተለው ነው። እኔ በኦጋዴን አውራጃ ከመጀርቲ ጎሳ የተወለድኩ ኢትዮጵያዊ ዜጋ ነኝ። ከጣሊያንም ሆነ ከእንግሊዝ ወራሪዎች ጋር የተዋደኩት ለአገሬ ኢትዮጵያ ስል ስለሆነ ግርማዊነቶ መልካም ፈቃዶ ከሆነ በኢትዮጵያ ዋና ከተማ የሃይማኖቴን እምነት ተከትሎ የቀብር ስነ ስርዓቴ እንዲፈጸምልኝ በትህትና እጠይቃለሁ። ንጉሱም ይህንን ኑዛዛቸውን በመቀበል ጀግናው ደጃዝማች ዑመር ሰመተር የተቀበሩት አዲስ አበባ በእስልምና እምነት ስርዓት ነው። ዑመር ሰመተር በስማቸው በአዲስ አበባ አንድ ትምህርት ቤት ለማስታወሻ ተሰርቶላቸዋል። የኚህ ታላቅ ጀግናም የአርበኝነት ባለውለታነት እንደተቀሩት የጭንቅ ቀን ጀግኖች በመላው ኢትዮጵያውያን ዘንድ በሰፊው ሲታወስ ይኖራል። እኚህን ጀግና በዚህ መንገድ ስንዘክር ከዑመር ሰመተር ጋር እጅና ጓንት ሆነው የጣሊያንን ወራሪ ኃይል ሲመክቱ የነበሩት የደጃዝማች አፈወርቅን ሐውልት ወያኔ ገና ስልጣን ሲይዝ ከኢትዮጵያ ድንበር ተነቅሎ መጣሉ በጭራሽ ሊረሳ የማይችል የወያኔን ጸረ ኢትዮጵያዊነት ገላጭ ምስክር ነው። ወያኔ የነደጃዝማች አፈወርቅን ሐውልት ብቻ ሳይሆን የትልቁን የሃይማኖት አባትና ጀግና የአቡነ ጴጥሮስን ሐውልትም ከቦታው ነቅሎ አስነስቶታል። አቡነ ጴጥሮስ ከኦሮሞ ብሔር የተወለዱ ወደር የለሽ የእምነትና የእውነት አባት ናቸው። ለሊት ጣሊያን በቤተ መንግስት የኢጣሊያንን መንግስትነት እንዲቀበሉ ሲቀጠቅጣቸው ቢያድርም ፍንክች አለል ስላሉ በማግስቱ የሞት ፍርድ ተፈርዶባቸው በጥይት ተደብድበው ሕይወታቸው አልፏል። የተረሸኑት ማስካሪያን ከኤርትራ በመጡ ሹምባሾች መሆኑም በውል መታወቅ ይኖርበታል። በደላኛው በኩል ግራዚያኒ ላይ ቦምብ ጥለው ያቆሰሉት ጀግኖች ኢትዮጵያውያን አብርሃም ደቦጭና ሞገስ አስገዶም ከኤርትራ የመጡ መሆናቸው መታወቅ የሚገባው እውነት ነው። የብፁዕ ፓትርያርኩ የአቡነ ጴጥሮስ የመጨረሻ ቃልም የኢትዮጵያ ሕዝብ ሆይ ገዝቼሃለሁ፣ ለጣሊያን ፋሽስቶች አትገዛ የሚል ይህንንም ለማውሳት ሎሬት ጸጋዬ ገብረ መድኅን በብሩህ እንዲህ ተቀኝቶላቸዋል። አየ መብርሃን፣ ምነው ኢትዮጵያን ጨከንሽባ? ምነው ቀኝሽን ረሳሻ? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባ? ልቦናሽን አታዙሪባ? ፈተናዋን ሰቆቃዋን ጣሯን ይበቃል ሳትያት፣ አላንቺ እኮ ማንም የላት። አውሮፓ ነው ትናጓን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ ባጫንቋን እንደ ኮረብታ ተጭና ቀና ምላ እውነት እንዳጣ አንገቷን ቁልቁል ጠምዝዛ ነፍሷን ብጣስ ብረከካት ስልጡን ብቁን መጻጉን እና ፈርቼ እንዳልዋል ሲርቀኛ አይልሽ ወጋገን አንቺ ካጠገቤ አትራቂኝ በርታ በይኝ መብርሃ ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያ። አሁን ብቻዬን ነኝ ፈራ ሸሸግበት ጋጣው ምጸናበት ልባጣው ማማ ኢትዮጵያን መንፈስ የተፈቶ እንዳረሳት ፈጋው። የአቡነ ጴጥሮስ ውግዘት ዛሬም ይሰራል። የኢትዮጵያ ሕዝብ ለዘረኛውና ጎጠኛው አገርና ታሪክ አጥፊው አረመኔ የወያኔ ቡድን መገዛት የለብህም። ተባብረህና ተሳስረህ የጀግኖች አያት ቀድም አያት አባቶቻችንን ታሪክ ድገም። ተነስ ተነስ ተነስ። ወያኔ መሰሪ አገርና ታሪክ አጥፊም ቡድን ነው። እና አቡነ ጴጥሮስን የነደጃዝማች አፈወርቅን ሐውልቶች በመንቀልና በመፈነቃቀል ብቻ አልተወሰነም። በእነሱ ምትክ በገርጂ የቦማርሌን ሐውልት ተክሏል። ቦማርሌ ለኢትዮጵያ የሰራው የጀግንነት ታሪክ የለም። በምንም መለኪያ በራሱ አገርም አርበኛ አልነበረም። ወያኔ ይህንን የሚያደርገው ለእጽ ንግዱ እንደ ማስታወቂያ የሚሆን ሐውልት መትከሉ ነው። ዛሬ ወያኔ የሚገዛት ኢትዮጵያና ናይጄሪያ በአፍሪካ ከታወቁት የእጽ ንግድ ማስተላለፊያ ማሰራጫ ዋነኛ አገሮች ናቸው። ዛሬ በአዲስ አበባ፣ በድሬዳዋ፣ በጅማና ሌሎች ታላላቅ ከተሞች አምሮ የሚያስቱ የእጽ አይነቶች በገፍ ይሸጣሉ። አቅራቢና አሰራጩ ይኸው ትውልድ አበላሹ ወያኔ ነው። በስደት ከመያልቁ ወገኖቻችንም በንግድ መልክ በሚሊዮን የሚቆጠር ትርፍ የሚያካብተው ራሱ ወያኔና ሻቢያ ነው። በዚህ የጅማሮ ጽሑፋችን ስለ ኢትዮጵያ ጀግኖችና ውድ አርበኞቻችን በጥቂቱ ለማውሳት ሞክረናል። የምንቀጥልበትም መሆኑን በዚህ አጋጣሚ እንገልጻለን። ከፍተኛውን መስዋዕትነት የከፈለውና የታሪክ ሰሪው ዋነኛ ባለቤት የኢትዮጵያ ሕዝብ ታሪክ ግን ገና አልተጻፈም። ለዚህ መሆን ተፈራራቂ ጨቋኝ ገዢዎችን አስወግዶ በራሱ ድምጽ የሚመጣ ሕዝባዊ መንግስት መመስረትን ግድ ይላል። ይህ እውን እንዲሆን ደግሞ የወቅቱ አንገብጋቢ ጥያቄ ዘረኛና ጎሰኛ ጸረ ኢትዮጵያዊውን የወያኔ የግፍና የፍጅት ቡድን በጋራ ትግል ከነግሳንግሱ ከስልጣን ማስወገድ የግድ ነው። ለዛሬ ዝግጅታችን የታላቁን የስነ ጽሑፍና የፍልስፍና ሰው ኃይሉ ጎሞራውን በመጥቀስ እንለያችሁ። ጎሞራው እንዲህ በማለት ይጀምራል። ያልታጠቀን ወገን በታንኮች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤቱን ለማለት በሰልፍ ሲከጅለው፣ በባሩድ በጥይት ጨቅኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለ? አንገብጋቢውና ተንካይን ጥያቄው ወደድንም ጠላንም ባጭሩ ይሆን? አገር ላጥፋ ያለ የሚያብጥን ቆርማ ገልብጦ መግራት ነው በተግባራው ደግሞ። ላጥፋችሁ ያለ ያስቸገረን ወይፈን ምሱ ሲኮላሽ ነው አብሪት እንዲመክን። ኢሰባዊ ሆኖ የስልጣናት ወንበር ሰውን ካስቸገረ ያስወጣ ካገር ወይም ማላስቀምጥ ካለ አምኖ በዘር ሌላ አማራጭ የለም ከመጋፈር በቀር። ኢሰባዊ ሆኖ በዘረኝነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚነቅ የከንቶች ከንቱ ምን ምህረት ያሻዋል ቢፈረድ ለሞቱ? የምን ርኅራኄ ለዚህ መሰል ገንቱ? ወገኑን ሀገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱ። ሞት ለወያኔ ድል ለኢትዮጵያ ሕዝብ።
በጣም ድሮ ዓለም ሳይሰለጥን በዝብዞ መበልጸግ ሀገር መፍጠር ተስቶት በበረዶ ጫካ አውሮፓ ስማሰን ኖርማንዲና ቫይኪንግ በሚል ስም ተቧድኖ ሰው ሰውን ሲያስገብር ቤት መስራት ተስኖት በበረዶ ብዛት ቆዳው ሲቆማጠር ሰው ሰውነቱን ስቶት ካራዊ ሲታገል እኛ በጣም ረቀን እጅግ ገዝፈን ነበር። ዓለም ሳይሰለጥን ብራና አዘጋጅተን በራሳችን ገዳም ከራሳችን አፈር ሙራና አፍርተን አርቀቀነው ነበር ክብረ መንግስቱ አንጸነው ነበር ቤተ ፋሲልን ላሊበላን ቀርጸን አስተምረን ነበር ካንድ አለት ቤት መስራት አውሮፓ ተኝቶ ገና ዳዴ ሳይላቁመነው ነበር ያክሰናው። ታዲያ ምን ያደርጋል ጊዜ ተለውጦ ታሪክ ተገላብጦ ትንሽ ትልቅ ሆነ ትልቁ ቅጣቱ። በጠቢቡ ንጉሥ በሚኒክ አገር በነጻነት ወዳጅ በዮሐንስ እግር ባንዳ ተተካበት ለወሬ የማያምር ይህን ጊዜ ጥሎት የአውሮፓ ገዳማት በጣም ስላደጉ የእኛን ገዳም ውጠው ብራና አዳ ይሆናል። ብራና ወሳጁ ከእኛ ቤት ቢሆንም ያው እንደ አባይ ነው ለእኛ መልቀቅም። በገናና ስሙ ከመኩራት በስተቀር አባይ እየጠቀመው ላረፈበት አገር ጊዜ ተለውጦ እውነት ቦታ አጥቶ ከእኛ አፈር ተወልዶ በእኛ አፈር ጎልብቶ ስንሞት እያየን ጥሎን ይልቀቅ። እንዲያ እንዲህ ሆኖ መማርና ማወቅ ከተግባር ሲቃረን የውስጥ ሱነቱ ከላዩ ሲነጠል በንዋይ ፍለጋ አእምሮ ሲበከል ብራና ተሰጠው ከፈረንጆች ደብር። እንደዚህ ከሆነ ማወቅ ድንቁርና ድንቁርና ማወቅ ሆነው ቁጭ ይላሉ የዘመን ነገር። ይህን ሁሉ ተንኮል አምረን ስናየው በሩቅም ስንቃኘው የአውሮፓ ጠቢባን በጣም ብልጦች ናቸው የአውሮፓም ገዳማት እጅግ ጥልቆች ናቸው። እኛን ለማሳሳት የእኛኑ ተጠቅመው እኛን በማሳጣት በእኛ ስቃይ ከብረው በአጥንታችን ፍላጭ በብራና ጋሻ የእኛ ቤት ፈረሰ ተፈራ ቤታቸው። አትመለከቱም ሌጡ ብራናውን እጅጉን አጥብቆ ዶክተር ፕሮፌሰር የታወቀ ከአዋቂ በሚል የቅጥል ስም እጅግ አሸብርቆ እጽፋለሁ ሲለምዱን ዘቅዝቆ በቀለሙ ፋንታ በደም አጨማልቆ። አረ ለመሆኑ ገና አንተ ሲባል ከስር መሰረቱ ቆዳ የከብት ልጅ መሆኑን ከጥንቱ እንዴት ይዘነጋል ብራና ሱነቱ? ገባዋል ገባውን በጋዳ የነው ይሸጣትና ይሄ በመሆኑም ባለንበት ዘመን ብራና አስተዋጽኦት እውቀት ግቡን ስቷል። እውነት ትርጉም አታ ይሳለቁባታል። ሰው ሳያጣራ ዳዊት አስተማሪ ሐዋርያ ሳይሆን ትንቢት ተናጋሪ የበላባዩ ያስመሳዩ ድስት ቤት አገሩን ሞልቷል። ያሳይ መሲሁ ያጓዘለሉ የመሰሩ ግዛት ትግሉን አጣቦታል። የዘረኛ መንግስት ስውር አገልጋዮች ዶላርን ቡራኬን ከባዕድ አግኝተው ያሞት ከረፊቱ ጭራይ ሳይኖራቸው ለህዝብ መታመንን በመከራው አቀን ጸንቶ መቆም ጠልቀው ታገሉ እያሉ ነው በስውር ተልቆ ትግሉን አገልምተው። አሳይ መሲህ ኑር የጠባቦች መንጋ የፋሽስት ግልገሎች የትላንት አራጆች የጥንቱና አዲሱ ልፍስፍስ አንጃዎች ያልሆኑትን ሆነው አዲስ ፈሊጥ ፈጥረው ታገሉ እያሉ ነው ትግሉን በፊት ገለው። መድረክ ግንቦት ሰባት አንድነት በምታት ፓርላማ ያገባውም የወያኔ ጥፋት ህግ በሌለበት ህግ ታገል ማሸነፍ የሚሻው በህገ መንግስቱ አረ ስንቱ ስንቱ ታገል እያሉ ነው ድቀሙ በቀመ ማንን ለማስፋሳት ማንንስ ለመግደል በማን ስቃይ ሊኖር አገር ሲበታተን በዘረኛውና በጠባቦች መንጋ የተወጋን አገር የተበደለ ህዝብ በይስሙላ ትግል ስቃዩን ለማብዛት ደጋግሞ ለመግደል ታገል እያሉ ነው በይፋ ይነገር። አላማ ሳይኖረው ቀድሞም ከጅምሩ ታሪክም ሳይሰራ ታሪክ ሳያጫቅስ ሱባኤ ሳይገባ ለፈጸመው በደል ወይም ማሩ ሳይለተኛበት ዘመን እንደ ሃይድራ ትልነገን ይበጣጠስ ተደራጅ ይላል ደጋግሞ ይሸጥ። እንጃ እንዲህ ሆኖ ትግሉ ከተጎዳ ሀገርን ቆራርጠው ቅርጫ ከጣሉበት ህዝብ መብቱን አጥቶ በደል ከበዛበት ይቀስቀስ ምኒልክ ይጠራ መይሳው ታሪክ ሰሪ ሆኖ ካረፉበት መሬት። የአዲሱ ዘመንም ብርቅዬ ጀግናዎች እውነት ተናጋሪ የክፉ ቀን ልጆች ጸረ ጠባብ አቋም የህዝብ አፍቃሪዎች የዲሞክራሲ ስርዓት ነባር መሰረቶች ይጠራ ስማቸው ይዘከር ስራቸው የሞቱትም ጭምር ይምራን ተግባራቸው። ተናገር ደብተራው ካለበት ቦታ አጅበው ይሳቅ እውነት እንዲረታ የሺጥላም መስክር ለእውነት ተፋልመ ካረፍክበት ምድር አዛብ ተነስቶ አል እንዲህ ካለ ጋሻው አልመክት ከሆነ የምሁር መድረሻው ይቀስቀስ ሳሙኤል ከገባበት አፈር ለዚህ ሁሉ ባንዳ እውነቱን ይናገር። አሻፈረኝ ብለህ በመርካቶ መሀል ለፋሽ ለባንዳ ማልበገር ብለህ የወደቅከው ጓዴ ፈለቀም ተናገር። ተባይ በጣም በስቶ ሜዳውን ካስከሰው ስግብግብ ሰላዩ ግንባሩን ከያዘው ቀስቅሰው ጋይምን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው። ቀስቅሰው ጋይምን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው።
ባሳፋላው ቆደን ገጎን ትርሽ ገባ ድሬ መገለ ድሬ ድሬ